ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ድምጽ ጋር ወዳደረጉትና በትላንትናው ምሽት የመጀመሪያውን ክፍል ወዳሰማነው ቃለ ምልልስ ነው የምንወስዳችሁ። ጠቅላይ ሚኒስትር አብይ ከስልጣን ከያዙ ጊዜ አንስቶ የመጀመሪያቸው የሆነው በተለይ ከአሜሪካ ድምጽ ጋር ያደረጉት ይህ ቃለ ምልልስ በተለያዩ አበይት ሀገራዊ ርዕሰ ጉዳዮች ላይ ያተኮረ ነው። ጠቅላይ ሚኒስትሩን ቢሮአቸው ተገኝቶ ያነጋገራቸው እስክንድር ፍሬው ነው። እነሆ የቃለ ምልልሱን ሁለተኛ ክፍል።
እንግዲህ በለውጡ ሂደት ያጋጠሙ ካሉ ችግሮች አንዱ የህግ የበላይነት ጉዳይ ነው። በዚህ ርዕስ ላይ እናውራና ክቡር ጠቅላይ ሚኒስትር፣ በተለይ በአንዳንድ ክልሎች ያሉ መንግስታዊ ያልሆኑ ታጣቂዎች ብዛት ምን ያህል ያሳስበውታል? ምክንያቱም የደህንነት ስጋት መፈራቸውን ነዋሪዎች ስለሚናገሩ ማለት ነው ስለሚናገሩ። በእርግጥ እኔና እርስዎ የተነጋገርንበት ባልንበት በዛሬው ዕለት የህዝብ ተወካዮች ምክር ቤት በጦር መሳሪያ አስተዳደርና ቁጥጥር ረቂቅ አዋጅ ላይ የህዝብ አስተያየት እየሰበሰበ መሆኑን ሰምተናል። በዚህ ላይ ያለው አስተያየት ምንድን ነው? በተለይ ከመንግስታዊ ካልሆኑ ታጣቂዎች ብዛት አንጻር
የህግ የበላይነት ለአንድ መንግስት በጣም አስፈላጊ ነገር ነው። ግን የህግ የበላይነትን እንዴት ነው የምንረዳው? የመንግስትን የማድረግ አቅም ለመለካት የህግ የበላይነት ብቸኛ መዘኛ ነው ወይ ብሎ ማሰብ ጥሩ ነው። የሎ ኢንፎርስመንት ኤጀንሲስ ሁለት አይነት ኢንጂን አላቸው። አንደኛው የሶልጀር ሜንታሊቲ ይባላል። የአርሚ ሜንታሊቲ የሚባለው ጠላትህን መለየውን ዩኒፎርሙን የተቀመጠበትን ቀጠና በግልጽ ለይተህ በወገንና በጥላት መካከል የቦታ ያለባበስ የውስጣዊ ንግግር ኮድ ልዩነት ይኖርና ምንም አይነት እንቅስቃሴ ከጥላት ወገን ሲፈጠር ያ ነገር ጥቃት ለመሰንዘር ነው ብለህ ስታስብ የመከላከል እርምጃ ትወስዳለህ ወይም ትጠቃለህ። ግልጽ ነው ማን ማንን እንደሚያጠቃ። ልብሱ፣ ንግግሩ፣ ቋንቋው በጣም የተለየ ነው። ሌላው ግን ስካውት ሜንታሊቲ የሚባለው በውስጥ ለምሳሌ እዚህ ካለን ሰዎች አንዱ የከፋ ሀሳብ ቢኖረውና እሱን ወደ ህግ ለማቅረብ የሚሄደው መንገድ ቅድም ካስቀመጥነው ጥላት ጋር ይለያያል። ይሄኛው መጥፎ ዜጋን ከዜጋ መከላከል ነው፣ ያኛው ጥላቱን ከዜጋ መከላከል ነው። አንደኛ በጎች ይጠብቅ፣ በጎቹን ምን አይነት ጥቃት ሊያጋጥማቸው እንደሚችል ይገምታል። ወይም ተኩላ ወይም ቀበሮ መጥቶ ካለበት ስፍራ በግ ሊተናኩል ይችላል። ቀበሮ ምን አይነት ከለር አላት፣ አካሄዷ ምን ይመስላል፣ ተኩላ ምን ይመስላል፣ እረኛው ያውቃል። አቅም እስካለው ድረስ ያንን የሚጠብቀውን ጠላት መጠበቅም መከላከልም ይችላል። አደገኛ የሚሆነው መጥፎ በግን ከበግ መከላከል ነው። አንድ ወገን ናቸው ብለህ በጋራ እየነዳሃቸው በአንድ በረት አስክብታቸው ስታበቃ የሚፈጠር ረብሽ ነው ለእረኛ ፈታኝ የሚሆነው። በእኛ ሁኔታ ዜጎች በተለያየ ድብቅ አጀንዳ በሚረብሹበት ሰዓት እነዚህ ሰዎች ጠላት ናቸውና እንግደል ማለት አንችልም። ቢረብሹም ዜጎች ናቸው፣ ቢረብሹም መብት አላቸው፣ ቢረብሹም ያያያዝ ስርዓት አለው። ያንን ፕሮፌሽናሊ ለይቶ ቀድሞ አውቆ ይዞ ለህግ ስርዓት አቅርቦ ችግሩን መፍታት በእኛ ብቻ ሳይሆን በብዙ ዓለም ፈተና ነው። በእኛ ሁኔታ ደግሞ ባለፉት ዓመታት ያው ትጥቅ እንደ ልብ የገባበት ሀገር በመሆኑ ብዙ ሰዎች ትጥቅ አላቸው፣ ብዙ አይነት ትጥቅ አላቸው። እነዚህ ትጥቅ የታጠቁ ሰዎች ሁለትም ሶስትም አስርም አስራ አምስትም እየሆኑ አንዳንዴ ደግሞ ወታደር ልብስ እየለበሱ ወታደር ውስጥ የነበሩ እና የወጡ ሰዎች ሊሆኑ ይችላሉ። ዩኒፎርም እየለበሱ በመታጠቅ ሰውን መቀማት፣ የመሳሪያ ንግድ ማካሄድ ይስተዋላል። ይሄ ችግር በቀጣይነት የተረጋጋ ሀገር ለመፍጠር አደገኛ በመሆኑ ለምሳሌ በምዕራብ ኢትዮጵያ የነበረውን መሰል ችግር ለመፍታት መጀመሪያ ብዙ ውይይት፣ ብዙ ንግግር፣ ብዙ ምክክር ተደርጎ ነገሩ ፈርትላል ያዘ ሰፋ ያለ ኦፕሬሽን ተካሂዷል። ብዙ ወንጀለኞች ተይዘዋል፣ ብዙ ተፈቷል። በዘረፋ በግድያ የተሰማሩ በመቶዎች የሚቆጠሩ ሰዎች ጉዳያቸው በፍርድ ሂደት ላይ ይገኛል። መሳሪያ እንደሚመለከት እነማን ይታጠቁ፣ እንዴት ህጋዊ ይሁን፣ አሁን ያልከው አዋጅ የሚመልሰው ሆኖ ትጥቅን አላግባብ የመጠቀምና መዝረፊያ መሳሪያ ማድረግ ግን በቀጣይነት ኢትዮጵያ ውስጥ በጠንካራ ሁኔታ ካልሰራን በስተቀር ፈተና መሆኑ አይቀርም። በስፋት በመሰራጨቱና እንደ ሽፍታም የመሆን ባህሉ ትንሽ ሰፋ ያለ በመሆኑ ትልቅ ፈተና አድርገን በአዋጅም በኦፕሬሽንም የበለጠ ስፋት ችግር ያለባቸው ኤሪያዎች ለይተን እየሰራ እንገኛለን። ብዙዎቹም ለህግ እየቀረቡ ይገኛሉ። በሂደት መስመር እያያዘ ይሄዳል።
እነዚህን ታጣቂዎች አንዳንድ ክልሎች ጭምር በማስታጠቅ ይታማሉ። ክቡር ጠቅላይ ሚኒስትር፣ ከዚህ አንጻር የሚወጡ መረጃዎች እንዳሉ እርስዎም ያውቁ ይሆናል። ይሄ ምን ያህል እውነት ነው? ከሆነስ የበለጠ አፋፋሪ ያደርገው ወይ ችግሩ ነው?
ጥቁን መስጠቱት ግለሰቦች የሚሆኑ ቡድኖች ባልተገባ መንገድ ተጠቅ መያዝና ያንን ተጠቅሞ ያልተገባ ሀብት ማግኘት ሰው መግደል መዝረፍ ማስፈራራት ካለ ሁሌም ስጋት ነው። ጉዳዩ ማንና መጣ ብቻ ሳይሆን በማንኛውም ደረጃ ቢመጣ ያንን ተጠቅሞ በዜጎች ላይ የሚፈጸም ማንኛውም ጥቃት አስኪና አሳሳቢ ነው። ይሄ ለመፍታትና ለመከላከል እንድንችል ነው ሰፊ የሪፎርም ስራ እየሰራ ያለ ነው። ብዙ ሰዎችም በዚህ አግባብ መስራ ሲያዘዋውሩ እየተያዙ መሳሪያዎች እየተያዙ ብዙ ሺህ የሚቆጠሩ ጥይቶች እየተያዙ ተሰማላቸው በሚዲያ ብዬ ይቀጥላል ይህ ኦፕሬሽን። ይህን ያደረግን የማስተካከያ እርምጃ በመውሰድ ማረጋጋት ይቻላል። ኢንቴንሽኑ ግን ከውስጥም ከውጭም በቡድኖችም በግለሰቦችም ሊነሳ ይችላል። ኢንቴንሽኑ ከየት የሚነሳ አይደል? ጥቃት እንዳያስከትልብን ባለበት የማስተዋወቅ ጉዳይ ደግሞ የእኛን ጥንካሬ ይወስነዋል። ይህም በሂደት የሚፈጠር ይሆናል።
የደህንነት ስጋት እየፈጠሩ ያሉት ግን ጠቅላይ ሚኒስትር የታጠቁ ቡድኖች ብቻ አይደለም። ባይታጠቁም ከየአካባቢው አስተዳደሮች አቅም በላይ የሆነ ተጽዕኖ ማሳደር የሚችሉ ወይም በአስተዳደሮቹ ተጠያቂ የማይደረጉ ቡድኖች፣ ስብስቦች የመሳሰሉትም በተለያዩ ክልሎች ይስተዋላሉ። ለነዚህ ነገሮች መፍትሄ ለማምጣት በመንግስት በኩል ምን እየተደረገ ነው? መንግስት ያውቃቸዋል እነዚህ ችግሮች?
አዎ ይታወቃሉ። ግለሰቦች ገዝፎ የሚታይባቸው አካባቢዎች አሉ። ባለው የፖለቲካ ብልሽትና አለመተማመን በተለያየ ምክንያት በአንዳንድ ሰፈር የገዘፈ ማንነት የያዙ አይነት የሚመስሉ ግለሰቦች እየተፈጠሩ እነዚህ ግለሰቦች መንግስት ማንኛውንም እርምጃ ወይም የህግ ማስከበር ስራ እንዳይሰራ ቀደም ተብሎ የህዝቡ አለኝታ መከታ አድርጎ ይመስላልና ህዝቡም እስኪገነዘበው ያን የመከተል ሁኔታ ብዙ ቦታ ይታያል። እንደዚህ አይነት ጉዳይ ግን የሚመክር ነው። በቀጣይነት በርጋታ መንፈስ መቀጠል አይቻልም። አሁን አንዳንዱን በመታገስ በጣም በከፍተኛ ትግስት እያለፍን ያለ ነው። ሰዎችን ለመግጣት ወይም ሰዎችን በህግ ለመጠየቅ የሚደረገው ሂደት ከሰዎቹ ያለፈ እዳ እና ዳፋ ስላለው ጭምር ነው። ብዙዎቹ እንደዛ አይነት ሰፋ ያለ መረር የዘረጉ በመሆናቸው ያም ሆኖ የከፋ ችግር ያለባቸውን በመያዝ እንገኛለን። ሌሎቹም እንዲመከሩ እያደረግን እንገኛለን። የሚቀጥል ከሆነ ግን ያው መንግስት እርምጃ መውሰድ አይቀርም። ለተወሰነ ጊዜ የሚያኮርፉ ኃይሎች ቢኖሩም በሂደት አላማውን ይገነዘባሉ በሚል ሂሳብ የማስተካከያ እርምጃ መውሰዱ ግድ ይሆናል ማለት ነው። የሚቀጥል ከሆነ እርምጃ ካልወሰድን ጥፋቱ እየሰፋ ስለሆነ
እየተወሰደ ያለው እርምጃ በቂ ቢሆን ኖሮ ውጤቱን እናየው ነበር ከማለት ይሄዳሉ አንዳንድ ሰዎች። እርምጃው በቂ ባይሆን ነው አንዳንድ ነገሮች ይቀጥሉ ይችላሉ። እርግጥ በቂ አይደለም እርምጃው።
ብዙ ሰዎች ማለት ያስቸግረኝ ጥቂቶች ህግን የመዝበቂያ መሳሪያ ማድረግ ይፈልጋሉ። ለምሳሌ በደቡብ ጫፍ ያለ ሰው ስለ ህግ ማስከበርና መንግስት እርምጃ መውሰድ አለበት ሲል እሱ ውስጥ ስላለው ወንጀለኛ አይደለም የሚናገረው። እሱ ውስጥ ያለው የወንጀለኛ የህዝብ ጠበቃ፣ የህዝብ አለኝታ፣ የህዝብ መከታ ነው። ሌላ ሰፈር ተቃዋሚ ጠላት ብሎ የሚያስበው ወይም ተቀናቃኝ ብሎ የሚያስበው ሰፈር ያለን ሰው ነው አልተያዘም የሚለው። በዚህ ጉዳይ በጣም ብዙ ኤክስፒሪየንስ አለኝ። ኦሮሚያ አካባቢ ስንቀሳቀስ የህግ የበላይነት ይከበር ይሉኝና የህግ የበላይነት ይከበር ብሎ የሚያስቡት እነሱ ጋር ባለው ችግር ሳይሆን ሌሎች ክልሎች የሚታዩትን እንደሆነ፣ ሌሎች ክልሎች ደግሞ ሲሄድ በፍጹም እዛ አካባቢ ያለውን ሳይሆን ኦሮሚያ ያለውን ወይም ደቡብ ያለውን እንደሚያዩ አይቻሉ። ህግ ለሁሉም እኩል መሆን አለበት። ሁሉም በኩል የሚዳኝበት መሆን አለበት። መበቀያ መሆን የለበትም። ህግን እናስከብረው፣ በህግ አግባብ መሆን አለበት። ስለዚህ መንግስት እርምጃ ሲወስድ እኔ ብሄር ነው የወሰደው ከኔ ቡድን ነው የወሰደው የሚል ድምጽ በጣም በስፋት ይደመጣል። ያሳሰብ እየሰከነ እስኪሄድ ድረስ ህግ የማስከበር ስርዓት ነው ይጠናከማል። በዚህ ምክንያት ብዙ ትግስቶች ይደረጋሉ። ብዙ የመሸከም ጥፋት ባየን ቁጥር ወዲያው እርምጃ አንወስድም። ብዙ ቦታ ላይ የከፋ የከፋውን እየለየ እናደርጋለን። ይሄን እየገመገምን እያስተካከልን አሁን በቅርቡ ያወጣ ነው የሰላም ደህንነት እቅድ ሁሉንም የሎ ኢንፎርስመንት ኤጀንሲ ያካተተ እንዴት አድርገን የህዝቡን ሰላም ማረጋጋት እንዳለብን ህዝቡን እያስገነዘብን ህዝቡ ተባባሪ እያደረግን እነዚህን አዋኪ ኃይሎች እየለየን እርምጃ መውሰድ በሚል እቅድ ወጥቶ እየሰራንበት እንገኛለን። እና ያንሳል ይበዛል የሚለው ሚዛን በየአውዱ ካልታየ ያስቸግራል። አሁን በዚህ ዓመት እስር ቤት ማስገባት ወይም ጉዳያቸውን በእስር ማየት ከምንፈልገው ሰው ቁጥር በላይ ነው ያለው። በሺ የሚቆጠር ሰው በሰላምና ደህንነት፣ በመፈናቀል፣ በኮራፕሽን ጉዳይ ከዚህ ይስጣል። ያንን ያክል ሰው አስቀምጦ እንትማል ፍላጎት የለም። ወንጀል እንዲቀንስ እንጂ ስለኛ እንዲበራከት አይፈልግም። ግን አሁንም ብዙ ሰዎች በፌደራል ለመክል በዚህ ጉዳይ ይታያሉና ይሄ እርምጃ ካለመውሰድ ሳይሆን የነበረንን ጠንከር ያለ በትናንሽ ምክንያት እርምጃ የመውሰድ ምባል የረገብ ከማድረጋችን ጋር ተያይዞ የሚነሳ ጥያቄ ነው በአንድ በኩል። ሌላ በኩል ደግሞ የሰፈርን ሳይሆን የሌላ ሰፈር ወንጀለኛን ለማደን የሚታሰብ ምሳሌ ነው። ሁላችንም በኩል ካሰብናለን ዘላቂ ሰላም ማረጋገጥ አይቻልም።
አንድ ሀሳብ ወደ ጎረቤት ሀገር ልሰድ። ጠቅላይ ሚኒስትር ከኤርትራ ጋር የተፈጠረው ሰላም ከዚህ ዓመት ዋነኛ ስኬቶቹ እንዳንዱ ይቆጠራል። ዩኔስኮ በቅርቡ የሰላም ሽልማት ያበረከተለትም ይህንን ጭምር ከግምት በማስገባት ይመስላል። ሰሞኑን የኤርትራ የነጻነት ቀን አስመልክተው ባስተላለፉት መልዕክት ኢትዮጵያ ያሉትን አንገብጋቢ ጉዳዮች በጋራ ለመፍታት ያላትን ዝግጁነት አረጋግጠዋል። ጉዳዮቹ ምን እንደሆኑ ሊነግሩን ይችላሉ? ለዚህ ሲሉ ማለት ነው።
በመላ አፍሪካ በተለይም በምስራቅ አፍሪካ ብዙ አንገብጋቢ ጉዳዮች አሉ። ለኢኮኖሚክ ኢንቴግሬሽን እየሰራን በምንገኝበት በዚህ ጊዜ ውስጥ ብዙ በጋራ መስራት ያለብን ኢኮኖሚካል ኢሹ አሉ፣ የደህንነት ኢሹ አሉ፣ የአጉራዎች ሀገራት ኢሹ አሉ፣ የሶማሌና ኬንያ ኢሹ አሉ፣ የሱዳንና ደቡብ ሱዳን ጉዳይ አለ፣ የኤርትራና ጅቡቲ ጉዳይ አለ። በእነዚህ ሁሉ ጉዳዮች ላይ በሰላም፣ በደህንነት፣ በኢኮኖሚ ጉዳይ በቅርርብ በምክክር አብረን ለመስራት ያለን ፍላጎት ነው የገለጽ ነው እና ችግር የበዛበት ቀጠና ስለሆነ ችግሮቹን ምንድናቸው ከሚል ጥሩ ነገሮች ምንድናቸው የሚል ይቀላል። ለምሳሌ በሶማሊያና በኬንያ መካከል ያለውን ችግር ይወሰን እንደሆነ ኤርትራ የሳውዝ ሱዳን መንግስት በጣም ከኢትዮጵያ ጋር ተደጋግፎና ግዞ እንዲፈቱት እንፈልጋለን። በሶማሌ እና በኬንያ መካከል ይፈጠር ማንኛውም ችግር ዳፋ ወደኛ እንደመጣ እናውቃለን። በዚህ ምክንያት ይህንን ጉዳይ እንደ አንድ ሹብን ውስጥ በቅርበት አብረን እንስራ እንላለን። ሳውዝ ሱዳን እንደሚመለከት ሰፊ ችግር አለ። ያንን ችግር ለመፍታት ኢትዮጵያ ብቸኛዋ መፍትሄ አምጪ አንገምትም፣ በጋራ እንሰራለን ብለን እናስባለን። በእኛና በኤርትራ ጉዳይም እንደዚሁ፣ በኤርትራና በሌሎች ሀገራት ጉዳይም እንደዚሁ እና በርካታ ችግር ያለበት አህጉር ነው፣ ክፍለ አህጉር ነው። በሌላ መንገድ ደግሞ ወደ ኢንቴግሬሽን ለመሄድ የሚያስብ ነው። ይሄ ቅርርብ፣ ምክክር፣ ውይይት ይፈልጋል። ያን ለማመላከት
እንግዲህ በተለይ በሁለቱ ሀገራት መካከል ያሉ የድንበር መተላለፊያዎች መዘጋትም እንደቀጠለ ነው። አሁንም ምንድነው እዛ ላይ ያለው ሁኔታ? ጠቅላይ ሚኒስትር፣
ድንበር ጋር ተያይዞ ሰላም ሲፈጠር በሁለቱም ወገን መክፈት በስፋት መክፈት ይታይ ነበር። ድንበሮቻችንን እንደ ውጭ ሀገር ሳይሆን እንደ ሀገር ሰው ይንቀሳቀሳል። ከዚህም ከዚያም ማለት ይቻላል ብዙም ጥብቅ ቁጥጥር አይደረግበትም እና ብዙ ሰዎች ከዚህም ወደዛ ከዛም ወደዚህ የመምጣት ሁኔታ ነበር። ያ ብቻ ሳይሆን የኢትዮጵያ ተቃዋሚ ሆነው ወደ ኤርትራ የነበሩ ወደ ኢትዮጵያ የተመለሱ፣ የኤርትራ ተቃዋሚ ሆነው ወደዛ ያልተመለሱ ኃይሎች አሉ። ስለዚህ ይሄንን የመከታተውን ጉዳይ ሌሎች ኃይሎችም ለተለያየ ዓላማ የመጠቀም ፍላጎት መዝንባሌ ስለነበረ በኤርትራ መንግስት በኩል ያለው የድንበር ጉዳይ ለምሳሌ በአየር ያለው እንቅስቃሴ ኮንትሮል ነው። ስለዚህ በረራ ፍሪኬንሲውን ጨምረን እንቅስቃሴ እያደረግን ነው፣ የተገደበ ነገር አይደለም። ሁለተኛ በድንበሮቻችን ግን ቁጥጥር ማድረግ የሚያስችል የከስተም ስርዓት ፈጥረን ሰዎች ከአንድ ሀገር ወደ አንድ ሀገር ሲሄዱ ማወቅ የሚያስችል አቅም እስክንፈጥር እንደዚህም ብለን የከፈትነው ጉዳይ አደጋ እንዳያስከትልብን የሚል ኮንሰርን አለ። ኮንሰርን ላይ የሰራንበት እንገኛለን። እኛም እንጋራዋለን። ከኤርትራ የተለያዩ ሰዎች ወደዚህ የሚገቡ ከሆነ ከዚህም ወደዛ የሚሄዱ ከሆነ ለሰላም፣ ለቱሪዝም፣ ለልማት ብቻ መሆን አለበት። ጥፋት የሚያስከትል ከሆነ በአንድ ሀገር ውስጥ አልፎ ሌላ ሀገር ውስጥ ጥፋት የሚያመጣ ማንኛውም ነገር ባለም አቀፍ ሕግም እየተፈቀደ አይደለም።
ወደ ለውጡ ጉዳዮች ለመለሰው ጠቅላይ ሚኒስትር፣ እንግዲህ አንዳንድ ችግሮችን በመመልከት ለውጡ ወደ ኋላ እንዳይመለስ የሚሰጉ ምን ሊፈጠር እንደሚችልም የሚያሳስባቸው ሰዎች አሉ። ኢትዮጵያ ችግሮቹን ተቋቁማ በዚህ የለውጥ መንገድ እንደምትቀጥል ምን ያህል እርግጠኛ ነዎት?
ስለ ነገ ምን ያክል እርግጠኛ ነህ አይባልም። ያው ነገን ትገምታለህ፣ ትተልማለህ። የሆነ ሆኖ ለውጡ ይዘልቃል፣ መሰረቱን ይጥላል ብዬ ነው የማስበው። መጀመሪያ ለውጡን ችግር እናመጣው ብዬ ወደኋላ በመመለስ ነው። ወደኋላ ተመልሼ የነበረውን ችግር በማይበት ወቅት በአንድ ወቅት በአፍላ እድሜ ወጣት እያለ ፋሽን የሆነ የምትወደው የምታደንቀው ልብስ፣ ጫማ ሊኖር ይችላል። ያን ጫማ ለብሰህ ያን ልብስ ለብሰህ አጊጠህ ብዙ ድግስ፣ ብዙ ሰው ተጉዘህ ሊሆን ይችላል። ነገር ግን ከጊዜ በኋላ አንተ እያደግክ እየወፈርክ እየረዘምክ ስትሄድ ያ ልብስ ደግሞ ባለበት ስለሚቆይ በቀጣይነት ፊዚካል ለውጡ ሲመጣ የቀደመውን ፋሽን የቀደመውን የወደድከውን ልብስ ልልበስ ብትል የማይመጥን ወይም የማይገባ ይሆናል። በዚህ ጊዜ ሊወሰድ የሚችለው እርምጃ ሁለት ነው። አንደኛው ያደገውን ማንነት ቆርጦ ገርዞ አስተካክሎ ወደ ልብሱ ወደ ጫማ ማስተካከል ነው። ሁለተኛው ደግሞ ልብሱን ወደ አዲሱ ማንነት ማምጣት ነው። ሰውን ቁመቱን ቆርጦ ፈፉን ቀንሶ ለልብስ ማስተካከል ተፈጥሮ አይደለም፣ አንናቹራል ነው፣ ማድረግ ያስቸግራል። ነገር ግን ሰው ባደገ ቁጥር እድገት ባለው ሰው ላይ የሚደረግ ፊዚካል ለውጥ የሚከተል የአልባስ የልብስ የጫማ ለውጥ ይደረጋል። የመንግስትና ህዝብ ግንኙነትም እንደዚሁ ነው። ህዝብ ያድጋል፣ ህዝብ ይለወጣል። ፍላጎቱ ዛሬ ዲሞክራሲ ብሎ የጠየቀ እና የመለስክለት መልስ ነገ በዚያ መልስ መኖር አይችልም። ህዝብ ፍላጎቱ ቁጥሩ አስተሳሰቡ እያደገ ሲሄድ መንግስት ደግሞ ከዚህ ቀደም እንዲያርግልህ እያለ መቆየት ሲፈልግ ያ ዲፈረንስ ተፈጠረ። መንግስት ምንም ስላልሰራ አይደለም፣ ግን የሰራቸውን ነገሮች እየተረከ መኖር ስለፈለገ እና ከአዲስ ለውጥ ጋር አብሮ መጓዝ ባለመቻሉ ነው ችግር ያጋጠመው። እኛም ለውጡ ሲመጣ የነበረው ድጋፍ እስረኞች መፍታት፣ ሚዲያዎች መልቀቅ፣ ኢትዮጵያ ውስጥ ያለውን ቴንሽን መቀነስ የነበሩ ጥያቄዎች ስለሆኑ ድጋፉ መጥቷል። አሁን ድጋፉን ቀጣይ የሚያደርገው አዳዲስ ሀሳቦች እየፈጠሩ ከህዝብ ፍላጎትና እድገት ጋር እየተጓዙ ያን እየመሩ በገቡት ቃል መሰረት ደሊቨር ለማድረግ ጥረት የሚደረግ ከሆነ ማስቀጠል ይቻላል። ማስቀጠል የሚቻለው በመንግስት ወይም በመሪ ብቻ አይደለም። መላው የኢትዮጵያ ህዝብ የመለወጥን አስፈላጊነት በሚያነሳው ልክ ለለውጡ መሳተፍ አለበት በብዙ መልኩ። ያም ማድረግ ከቻል ለውጡ አሁን በጀመርነው አግባብ መስመር እየያዘ እድገት በምንፈልገው አቅጣጫ ሁሉ እያመጣን አዲስ አበባ ኢትዮጵያ ተጠራለን ብዬ አምናለሁ።
እንግዲህ የትንሳኤን በዓል አስመልክቶ ያስተላለፉት መልእክትም የኢትዮጵያ ተስፋ ብሩህ እንደሆነ ያንጸባረቁበት ነው። ከጌታ ኢየሱስ ክርስቶስ ትንሳኤ ጋር ያይዘው ከተቀሰሱት አንዱ ነገር ብቻ ላንብብ። በዛሬው ማዕበል የማይወሰዱና በአይሁድ የሐሰት ወሬ የማይናዱ የማይቀር ትንሳኤዋን ያይታል። አየሩን ክፉ ወሬ ቢሞላውም ከሙታን የተነሱት ግን ወደ ከተሞች ገብተው መልካሙን ወሬ ያወራሉ ይላል እና ማዕበል የሐሰት ወሬ፣ ክፉ ወሬ የሚሉትን አገላለጾች ተጠቅመዋል። ከኢትዮጵያ ሁኔታ አንጻር ይግለጹልኝ፣ ምን ለማለት ፈልገዋል?
በየቀኑ የምታዩት የምትሰሙት ሁሉ ኮስቶ ነው። ለምሳሌ ኢትዮጵያ ከጥቂት ዓመታት በፊት 20-30 ዓመት በፊት የደን ሽፋኗ 30% በላይ ነው። አሁን ከ4% ወርዷል። በረሃማነት እየመጣ ነው። የአየር ለውጥ ንብረቱ፣ የኢኮሎጂ መለዋወጡ በግብርናችን፣ በኑሯችን፣ በህይወታችን፣ በጤንነታችን ወጥተን ስንገባ ባለው የአየር ሁኔታ ተቀይሯል። ማንም ሰው ይታዘበዋል። ዛፍ እንትከል ክረምት በሚባልበት ሰዓት አሁን ዛፍ መትከያ ጊዜ ነው ብሎ የሚያስብ አለ። ዛፍ የሚተከለው ለመንግስት አይደለም። ዛፍ የሚተከለው ለሌላ ስፍራ አይደለም። አንተ መተክለው በምትሰራበት በምትኖርበት ከባቢ ነው። እያየህ ለመደሰት ለትውልድ ለማሸጋገር ነው። እኔም ሌላውም ሰው እንደዚሁ በማንኛውም ሀሳብ ላይ የተቃርኖ ሀሳብ ይደመጣል። ተቃርኖ ሀሳብ መደመጡ ሳይሆን ችግሩ ያን ፖለቲካ አጀንዳ አዝቦ የማራገብ ሁኔታ በስፋት ይታያል። ይህን አሻግሮ የሚያዩ ሰዎች ያስፈልጋሉ። ከውስጥ ባሻገር ማየት የሚችሉ ሰዎች ካልተፈጠሩ በስተቀር መሪ ኢማጂን ያደረገውን ማንኛውንም ምስል ዜጎቹ በተቀበሉት ልክ ነው ሪያላይዝ ማድረግ የሚችለው። ብዙዎቹ መሪዎች ፍላጎት መሻት የሌላቸው አይደሉም። ያያሰቡትን ያለሙትን ነገር የሚገዛ ትውልድ ያለና የሚተባበር ትውልድ ያለ እንደሆነ ለውጥ ይመጣል። ቻይና ላይ ያየነው እሱ ነው። በሌሎች ሀገራትም ያየነው እሱ ነው። ለምሳሌ አዲስ አበባን ለማስዋብ የጀመርነው ፕሮጀክት መላው የኢትዮጵያን ሕዝብ ማሰንጠዝ ያለበት ፕሮጀክት ነው። ምክንያቱም ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ እየተለመደ የመጣው ነገር ልጆቻችን በአካል ኢትዮጵያ ቢሆኑም ኢትዮጵያ አይደሉም። ትምህርት ፈልጉት ውጭ ሀገር ነው። ለሕክምና መጓዝ ፈልጉት ውጭ ሀገር ነው። ለቫኬሽን ሜድ ፈልጉት ውጭ ሀገር ነው። እድገት ለውጥ ብለው የሚያስቡት ከሌሎች ሀገሮች ሄዶ መኖር ነው። ደግሞ ከሄዱም በኋላ በሚያዩት ነገር ይደመማሉ። ኢትዮጵያ ወደዛ ነው የተሳለች ብለው ለማሰብ ይቸገራሉ። የኛ ወላጆች ስለ ሀገር ክብር፣ ስለ ሀገር ፍቅር በነገሩ ልክ ልጆቻችን የነገርናቸው አይደለም። ልጆቻችን ጭንቅላታቸው በጣም ከኛ የላቀ ነው። ዘመኑ ቴክኖሎጂ የተጣባው ነው። ብዙ ነገር ያያሉ፣ ሙቪ ያያሉ። ሌላ ቦታ የሚያዩት ነገር እዚህ ሲያጡ ያን ይመኛሉ። ዜጎች ሀገራቸውን ወደው ለሀገራቸው ኢኖቬቲቭ ሆነው እንዲሰሩ ከዜጋ አንጻር ስናየው ትልቅ ትርጓሜ ያለው። ሁለተኛ አዲስ አበባ ያላት ጸጋ ወንዞቹ ናቸው። እንደ ሌሎች ከተሞች ሀይቅ የለንም ወይም ውቅያኖስ የለንም። ያለንን ወራጅ ውሃ ንጹህ ብናደርገው ለመጠጥም ለጤናም በጣም 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 ብዙ ሰዎች ይጎዳሉ፣ ይሞታሉ። ከኢኮኖሚ አንጻር ብናየው ቱሪስቶች ኢትዮጵያ መጥተው ሆቴል ከተቀመጡ በኋላ ወጥተው የሚሄዱበት ቦታ ባለመኖሩ በጣም ብዙ ማግኘት የሚገባንን የቱሪስት ፍሰት አፋፍቶናል። ይህ ቱሪዝም አንዱ ጥቅም ምንድነው? በቀጥታ ሱቅ ቤት ገብቶ እንደመግዛት አይደለም። ቡና ሲጠጣ ምግብ ሲበላ ታክሲ ሲጠቀሙ በሁሉ ነገር ብዙ ሰዎችን ስራ የሚያስገኝ ሴክተር ነው። ለሀገር ኢሜጅም ከፍተኛ ጠቀሜታ አለው። እኛም ደግሞ ሌላ ቦታ እንደምናያቸው ውብ ጽዱ ከተሞች እኛም ለማየት ያስፈልጋል። ይህን ካለምንም ስጋት ካለምንም ችግር ማበል ማስፋት የሚያስፈልጉ ሰዎችን ቅድም ባነሳው ሀሳብ ልትወስድ ትችላለህ። አርቀን ኢማጅን ያደረግነውን ነገር እዩት ነው ያና የት ሰዎች ሪያላይዝ ማድረግ ትችላላችሁ። አሁን ከዚህ ጋር እናጠኝ የምትሰሙት ነገር እንዳያስቀራችሁ፣ የሚያስቀራቸው ሰዎች ስላሉ ባልኩ በተጠቀሰው ጊዜ የቀሩ ሰዎች አሉ። ወደ ስቅለት በነበረው ጉዞና ከትንሳኤ በኋላ የሰዎች ማንነት ይለያያል። ስለዚህ አሁንም ድል ይመጣል ለውጥ ይመጣል ስንል አምነው የሚከተሉና ለውጡን አይተው የሚያምኑ ሰዎች ይለያያሉ። እነሱን ኢንከሬጅ ለማድረግ ነው ሐሳቡ የተነሳው። እኔ ምን አይነት አዲስ አበባ ልትሆን እንደምትችል በጥቂት ዓመታት ውስጥ ምን አይነት ኢትዮጵያ ልትፈጠር እንደምትችል ሁሌም በአእምሮዬ ኢማጂን አደርጋለሁ። ያ ኢማጂን የማደርጋትን ሀገር ነው ልጆቼ ወገኖቼ እንዲገነዘቡ እንዲሰሩላት የምፈልገው። ብሩህ ተስፋ የማይበት ጉልበት የሚሆነኝ ኢትዮጵያን መለወጥ ይቻላል የሚል ጽኑ እምነት አለኝ። የሚለወጠው ኢትዮጵያውያን አምነው ሲተባበሩ መሆኑ እንደ ፕሪኮንዲሽን የሚቀመጥ ቢሆንም ያንን ለማመላከት ነው ብዙ ጊዜ ተስፋውን መልካሙን ነገር ለማሳየት ጥረት የማደርገው። የመሪ ሚናውም እሱ ይመስለኛል።